ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አንድ ፓርቲ በተለይ ገዢ ፓርቲው አቅሙ አቋምም የለውም ይህን ለማድረግ ከሌሎች ፓርቲዎች ቁጭ ብሎ መደራደር፣ ተደራድሮ ደግሞ የመፍትሄ ሀሳብ ማምጣት ነው የሚገባው።
በህገ መንግስቱ አንቀጽ 83 ላይ ህገ መንግስቱን ስለመተርጎም ይላል። ይህ ምንም ማሻማ ነው። በዚህ ንዑስ አንቀጽ አንድ ላይ የህገ መንግስታዊ ክርክር ጉዳይ ሲነሳ በፌዴሬሽን ምክር ቤት ውሳኔ ያገኛል ይላል። ይህ ህገ መንግስታዊ መሰረት አለው።
የኢትዮጵያ ፓርላማ የምርጫ ጊዜውን ለማራዘም ለቀረበው ጥያቄ የህገ መንግስት ትርጉም እንዲሰጠው በአብላጫ ድምፅ ወሰነ። የቀደሙት ተቃውሟቸውን ካሰሙ የምክር ቤቱ አባላት አንዱ ሲሆኑ እርሳቸውን ተከትሎ የሰማችኋቸው ደግሞ በምክር ቤቱ የህግ የፍትህና የዲሞክራሲ ቋሚ ኮሚቴ የፍትህ ንዑስ ኮሚቴ ሰብሳቢ አቶ አበበ ጎዴቦ ናቸው። ዝርዝሩን የዕለቱ አብይ ርዕስ ይመለከተዋል። ማክሰኞ ሚያዝያ 27 2012 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ለምሽቱም ለየት ባለው አቀራረብ ከስቱዲዮ ውጭ ከየቤታችን እያሰናዳን ከምናቀርባቸው ልዩ ልዩ ዝግጅቶች ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪያችን ብርሃን ኃይሉ፣ ከዋና አዘጋጇ ትዝታ በላቸውና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የዕለቱን የዓለም ዜና ከቆንጅት ታየ።
ጤና ይስጥልኝ፣ እንደምናምሽታችኋል። ዜናዎቹን የማሰማችሁ ቆንጅት ታየ ነኝ። በኢትዮጵያ በኮቪድ-19 ምክንያት የሞቱት ሰዎች ቁጥር 4 መድረሱን የኢትዮጵያ የጤና ሚኒስቴር አስታውቋል። ሚኒስቴሩ ዛሬ በፌስቡክ ገጹ እንደገለጸው በዛሬው ዕለት ህይወታቸው ያለፈው የ75 ዓመት ሴት ሲሆኑ በቫይረሱ ከተጠቃ ሰው ጋር ምንም ግንኙነት የሌላቸውና የመተንፈስ እክል አጋጥሟቸው በአዲስ አበባ የጤና ተቋም ውስጥ ሲመረመሩ የነበሩ ናቸው። በተጨማሪም ባለፉት 24 ሰዓታት ውስጥ 1047 ሰዎች ተመርምረው 5 ሰዎች በቫይረሱ የተጠቁ ሆነው መገኘታቸውን መግለጫው አውስቷል። 3ቱ ሴቶች ሲሆኑ አንደኛዋ ህይወታቸው ያለፈው አዛውንቷ ናቸው። 2ቱ ወንዶች ደግሞ ከጅቡቲ ተመልሰው አፋር ክልል የግዳጅ ለይቶ ማቆያ ያሉ መሆናቸውን የጤና ሚኒስቴሩ መግለጫ አመልክቷል። አጠቃላዩ የኢትዮጵያ የተረጋገጠ የተጠቂዎች ቁጥር 145 መድረሱ ነው። የሶማሌ ክልል ሞያሌ ወረዳ ሰራተኞች ተመርምሮ ኮሮና ቫይረስ እንደያዘው የታወቀን አንድ ግለሰብ ከለይቶ ማቆያ መልቀቃቸው አግባብ አይደለም ሲሉ የቦረና ዞን የጤና ቢሮ ኃላፊዎች ነቀፌታ አሰምተዋል። ግለሰቡ ባለፈው አርብ የምርመራ ውጤቱ ከአዲስ አበባ ሳይመለስ ተለቋል ሲሉ የቦረና ዞን የጤና መምሪያ ኃላፊ አቶ ሮባ ደንጌ ተናግረዋል። የሶማሌ ክልል የሞያሌ ወረዳ የጤና ክትትል ኃላፊ በበኩላቸው ግለሰቡ የተለቀቀው በስህተት ነው ሲሉ ለአሜሪካ ድምፅ ገልጸዋል። ገልሞ ዳዊት ከናይሮቢ የላከው ዘገባ ዝርዝሩን ይዟል።
የተባለው ግለሰብ ከወር በፊት ነበር ከኬንያ ወደ ኢትዮጵያ መመለሱ የተነገረው። በቦረና ዞን የሞያሌ ወረዳ ጤና ቢሮ ባልደረባ አቶ አብዱ ባዋቆ ግለሰቡን ከሌሎች 40 ሰዎች ጋር ወደ ለይቶ ማቆያ ያስገቡት የሶማሌ ክልል የጤና ባለሙያዎች ናቸው ብለዋል። ያኔ በአንድ ላይ ለይቶ ማቆያ ከገቡ 40 በላይ ሰዎች በበሽታው መያዛቸው የተጠረጠሩ 4 ሰዎች ናሙና ወደ አዳማ የተላከ ቢሆንም የሶማሌ ክልል የጤና ባለሙያዎች ውጤቱ ሳይመለስ ሰዎቹን ለሳምንታት አቆይተዋቸው ባለፈው አርብ ወደ አዋሳ እንደመለሷቸው ለአሜሪካ ድምፅ አስረድተዋል። የቦረና ዞን ጤና መምሪያ ኃላፊ አቶ ሮባ ደንጌም ሰዎቹ የተሳፈሩባቸው የህዝብ አውቶቡስ መለየቱን አልፎም ያበለው ሲደርሱ ያረፉበት ሆቴል ጸረ ተባይ መድኃኒት ተረጭተዋል ብለዋል። የተሳፈሩት ከቦረና ዞን የሆኑ 2 የህዝብ ማመላለሻ ተሽከርካሪዎች በመሆናቸው ተሽከርካሪዎቹን ለይተናል፣ ከነሱ ጋር የነበሩ 5 ሰዎችን ወደ ለይቶ ማቆያ አስገብተናል ብለዋል አቶ ሮባ። አቶ ሮባ በኮቪድ ያዙ ከተረጋገጠው ሰው ጋር ወደ አዋሳ ያመሩት 40 ሰዎች በዞኑ የተገናኙት ሌሎች ሰዎች በሙሉ ተለይተዋል ብለዋል። በሶማሌ ክልል የሞያሌ ወረዳ ጤና ቢሮ ክትትል ሂደት መሪ አቶ አይዛ ካሰንም ስለ ጉዳዩ የሚከተለውን ብለዋል።
ልጆች ነው ተሳስተው ነው ተለቀቁ እንጂ አውቀው አይደለም። ካራንቲን 18 ቀን ነው ቆየ። ካራንቲኑ 14 ነው አይደለም። ትንሽ ግን መሰለ ሪዛልቱ ስለቆየ ነው ወይም እንደዛ ነው እንጂ አውቆ አይደለም ተሳስቶ ልጆቹ ተለቀዋል።
አቶ አይዛክ አንድ ላይ ከነበሩ 40 ሰዎች የአራት ሰዎች ናሙና ብቻ ለምርመራ መላኩን ገልጸው አሁን ሁላቸውም በደቡብ ክልል በለይቶ ማቆያ አሉ ብለዋል። በሞያሌ በነበሩበት ወቅት ሁለት የፖሊስ አባላትን ጨምሮ እነርሱን ሲንከባከቡ የነበሩ በአጠቃላይ 9 ሰዎችም ለይቶ ማቆያ እንዲገቡ ተደርጓልም ብለዋል። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ።
የኬንያ የጤና ሚኒስቴር እንዳስታወቀው በዛሬው ዕለት 45 አዲስ የኮሮና ቫይረስ ተጠቂዎች ተገኝተዋል። ይህም እስካሁን በሀገሪቱ በአንድ ቀን ሲመዘገቡ ከነበሩት አሃዞች ሁሉ ከፍተኛው መሆኑን ነው ሚኒስቴሩ ያስታወቀው። ሀገሪቱ የቫይረሱን ስርጭት ለመቆጣጠር እርምጃዎችን እየወሰደች ባለችበት በአሁኑ ወቅት ዛሬ ይሄ ከፍ ያለ የተጠቂዎች ብዛት መመዝገቡን የጤና ሚኒስትሩ ሙታሂ ካግዌ ናይሮቢ ውስጥ ለጋዜጠኞች በሰጡት መግለጫ ነው ያስታወቁት። ከመካከላቸው 29ኙ በናይሮቢ 11ኙ ደግሞ በሞምባሳ የተገኙ መሆናቸውን ሚኒስትሩ ጨምረው አመልክተዋል። በናይጄሪያ ደግሞ በኮሮና ቫይረስ የሚጠቁት ዜጎች ቁጥር እየጨመረም ቢሆን ወረርሽኙን ለመቆጣጠርና ለመከላከል የወሰደቻቸውን የእንቅስቃሴ እገዳ እርምጃዎች አንዳንዶቹን ለቀቅ ማድረግ ጀምራለች። ለብዙ ሳምንታት እንቅስቃሴዎች ተዘግተው መክረማቸው በርካታ የንግድ ድርጅቶችና የሀገሪቱም ኢኮኖሚ ላይ ጉዳት ማድረሱን የተገለጸው መንግስቱ ገደቦቹን አንዳንዶቹን ያላላው ኢኮኖሚው ይብስ እንዳይጎዳ መሆኑን ይናገራል። ተቺዎች ግን እርምጃው በህዝብ ጤና ጥበቃ ላይ አደጋ የሚያስከትል ነው ብለው ወቅሰዋል። በመጽሔት ክፍለ ጊዜ ዘገባ ይቀርብበታል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዓለም ዙሪያ በኮቪድ-19 ወረርሽኝ የተጠቃው ሰው ቁጥር ወደ 3.6 ሚሊዮን ተጠግቷል። ከ250 ሺህ በላይ ለህልፈት ተዳርጓል። ለኮቪድ-19 ህሙማን መድኃኒትና የመከላከያ ክትባት ለማግኘት ለተያዘው ርብርብ የሚውል ከ8 ቢሊዮን ዶላር በላይ ለማሰባሰብ በአውሮፓ ህብረት የተመራው ጥረት ትናንት ከዓለም ዙሪያ ብዙዎችን አስተባብሮ ተከናውኗል። 40 የሚሆኑ ሀገሮች፣ የበጎ አድራጎት ድርጅቶችና ግለሰቦች የገንዘብ መዋጮ ሊያደርጉ ቃል ገብተዋል። የአውሮፓ ኮሚሽን 1 ቢሊዮን ዶላር፣ ኖርዌይ 1 ቢሊዮን ዶላር ሊሰጡ ቃል ገብተዋል። ጃፓን 800 ሚሊዮን፣ ፈረንሳይ፣ ሳውዲ አረቢያና ጀርመን እያንዳንዳቸው ከ500 ሚሊዮን ዶላር በላይ እንለግሳለን ብለዋል። የዓለም የጤና ድርጅት በበኩሉ ይህ ጥረት ቫይረሱን በዓለም አቀፍ ህብረት ለመውጋት ያለውን ተነሳሽነት የሚያመለክት ነው ሲል አሞግሶታል። ቫይረሱ ለረጅም ጊዜ አብሮን የሚቆይ ነው ያሉት የWHO ዋና ዲሬክተር ዶክተር ቴድሮስ አድሃኖም አንድ ላይ ሆነን ድል እንድንመታው የሚያስችለንን አቅም አዘጋጅተን እየተጋራን መነሳት ይኖርብናል ነው ያሉት። ታዲያ በትናንቱ ህብረት ዩናይትድ ስቴትስ በምንም መልኩ እንዳልተሳተፈች ጉልህ ሆኖ ተስተውሏል። ስለ ጉዳዩ ፕሬዝደንት ዶናልድ ትራምፕን አነጋግሬያቸዋለሁ ያሉት የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን ዩናይትድ ስቴትስ በጥረቶቻችን ተሳትፎ እንደምታደርግ እምነቱ አለኝ ሲሉ አስታውቀዋል። ዩናይትድ ስቴትስ ለወረርሽኙ በሚሰጡ ምላሾች ከአውሮፓ አጋሮቿ ከጂ20ና ከጂ7 ቡድኖች ጋር በትብብር በመስራት ላይ ነች ሲሉ አንድ ከፍተኛ የውጭ ጉዳይ መስሪያ ቤት ባለስልጣን ተናግረዋል። ዩናይትድ ስቴትስ ከኮቪድ-19 ወረርሽኝ ተያያዥ ለሆኑ ዓለም አቀፍ ጤና፣ ሰብአዊ ረድኤትና ኢኮኖሚያዊ ድጋፎች የሚውል 2.4 ቢሊዮን ዶላር ለመለገስ እየተሰናዳች ነች ብለዋል ባለስልጣኑ። አያይዘውም ወደፊትም ለዚህ ተግባር ከፍ ባለ የገንዘብና የሳይንሳዊ ዘርፍ ድጋፍ በዓለም አቀፍ ደረጃ በቅንጅት በሚካሄዱ ስራዎች መሳተፋችንን እንደምንቀጥል እናረጋግጣለን ሲሉ ባለስልጣኑ አስረድተዋል። በሌላ ዜና ዩናይትድ ስቴትስ ውስጥ በኮቪድ-19 ምክንያት እየደረሰ ያለው ዕለታዊ የሞት አሃዝ ሰኔ 24 አካባቢ ካሁኑ በእጥፍ ሊያሻቅብ እንደሚችል የመንግስቱ የበሽታዎች መቆጣጠሪያ ተቋም ያወጣውን የጥናታዊ ትንበያ ሰነድ ዋይት ሃውስ አጣጥሎታል። ዘገባውን ሶሎሞን አባተ ያቀርባል።
ዩናይትድ ስቴትስ ውስጥ አሁን ለአዲሱ ኮሮና ቫይረስ እየተጋለጠ ያለው 25000 የሚደርስ ቁጥር ያለው ሰው እንደሆነ ነው የሚነገረው በቀን። የበሽታዎች መቆጣጠሪያና መከላከያ ማዕከላቷ ሲዲሲ እንደሚለው ደግሞ የያዝነው የአውሮፓ ወር ሜይ መጨረሻ አካባቢ ዛሬ የወሩ አምስተኛ ቀን ነው፣ ያ ዕለታዊ የመጋለጥ መጠን ወደ 200,000 እንደሚያሻቅብ ተንብየዋል። ይህንን የራሱን የመንግስቱን ተቋም ትንበያ ግን የዋይት ሀውስ ቤተ መንግስት ቃል አቀባይ ጄድ ሰንዲሪ እንደማይቀበሉት ተናግረዋል። ይህ በኒውዮርክ ታይምስ ጋዜጣ ትናንት የወጣ የሲዲሲ አሃዝ የተቀመረው ፌዴራሉ የአደጋ ስራ አመራር ኤጀንሲ በሰንጠረዥ ያወጣውን መረጃ ተንተርሶ እንደሆነ ተገልጿል። ይህ ሰነድ የዋይት ሀውስ ሰነድ አይደለም ብለዋል ጄድ ዲሪ ትናንት በሰጡት ቃል። ለኮሮና ቫይረስ ግብረ ኃይልም አልቀረበም፣ በመንግስቱ ተቋማትም አልተፈተሸም። ሰነዱ በግብረ ኃይሉ የተሰናዱ ማሳያዎችን ወይም ግብረ ኃይሉ የሰራቸውን ትንተናዎች ጨርሶ አይመስልም፣ አያንጸባርቅም ሲሉ አክለዋል። የአሜሪካ ሕዝብ ጤና የፕሬዚደንት ትራምፕ ቁጥር አንድ ቅድሚያ ጉዳይ ሆኖ እንደሚቀጥል ያመለከቱት የዋይት ሀውስ ቃል አቀባይ ይህ ትኩረታቸው ስቴቶቹ ጥለዋቸው የቆዩ እገዳና ገደቦችን ለማላላት በሚያደርጓቸው ጥረቶች መጠንም እንደሚቆይ ተናግረዋል። ታይም ባወጣው ዘገባ መሰረት ዋይት ሀውስ አሁን እየተጋለጠ ነው የሚለው ሰው በቀን 1700 ሲሆን በመጪዎቹ 4 ወራት ውስጥ ይህ ቁጥር ወደ 3000 ከፍ ሊል እንደሚችል ቤተ መንግስቱ ተንብየዋል። ዋይት ሀውስ ሲጠቀምበት የቆየውን ሰነድ ጥናትና ማሳያ ቀደም ሲል ያወጣው የጤና ቀመሮችና ምዘና ኢንስቲትዩት የሚባለው ተቋም IHME ነው የሚባለው የዩናይትድ ስቴትስ የኮቪድ-19 የሞት መጠን የፊታችን ነሐሴ ውስጥ 134,000 እንደሚደርስ ገምቷል። ኢንስቲትዩቱ ቀደም ሲል ያወጣው ትንበያ በዚያ ጊዜ 72,000 ሰው ሊሞት ይችላል የሚል ነበር። የሞቱ መጠን እንዲህ የማሻቀቡ ዋና ምክንያት በሀገሪቱ ውስጥ በአካል የመራራቅ ገደቦች እየላሉ መሄዳቸው ሊሆን እንደሚችል አጥኚዎቹ ተናግረዋል። ዩናይትድ ስቴትስ እስከ ዛሬ በኮቪድ-19 ምክንያት 67,456 ሰው እንደሞተባት ሲዲሲ አስታውቋል።
በመጨረሻም ሶማሊያ ዋና ከተማ ሞቃዲሾ ውስጥ ትናንት ሰኞ ማታ አንድ ጋዜጠኛ መገደሉ ተሰምቷል። ጋዜጠኛው ሰኢድ ዩሱፍ ካልሳን ለሚባል ሞቃዲሾ የሚገኝ የቴሌቪዥን ጣቢያ የሚሰራ እንደነበረ የሶማሊያ ብሔራዊ ጋዜጠኞች ማህበር አስታውቋል። ጋዜጠኛውን ሞቃዲሾ ሆደን ወረዳ ሴቢያና በሚባል ሰፈር ጥቃት ያደረሰበት ግለሰብ በስለት ወቅቶት ሆስፒታል እንደደረሰ ሕይወቱ ማለፉን ነው የማህበሩ ዋና ጸሐፊ ለቪኦኤ ገለጹት። ጥቃቱ በምን ምክንያት እንደተፈጸመበት ግልጽ አይደለም፣ ኃላፊ ነኝ ያለ ወገንም እስካሁን አልተሰማም ነው ያሉት። ጋዜጠኛው የተገደለው ትናንትና በተከበረው የዓለም የፕሬስ ቀን ማግስት መሆኑ ነው። ሶማሊያ ውስጥ የተሰማሩ ጋዜጠኞች በዚያች ሀገር በስራቸው ምክንያት እጅግ ለከፋ አደጋ የተጋለጡ መሆናቸውን ሲናገሩ ቆይተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለዜናው አመሰግናለሁ። ክብራትና ክብራን አድማጮች፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ማክሰኞ ሚያዝያ 27 2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። የኢትዮጵያ ፓርላማ የምርጫ ጊዜውን ለማራዘም ለቀረበው ጥያቄ የህገ መንግስት ትርጉም እንዲሰጠው ሲል በአብላጫ ድምፅ ወሰነ። ውሳኔው ህገ መንግስቱን የጣሰ ነው ሲሉ አንዳንድ የምክር ቤቱ አባላት ሲከራከሩ፣ በተቃራኒው ሀሳባቸውን ይሰጡም ነበሩ። ከህግ ምሁራን የተለየ አስተያየት ሰጡም አልጠፉም። አንዳንድ የፖለቲካ ፓርቲዎች ደግሞ ከሂደቱ ተገለናል ሲሉ አማረዋል። መለስካቸው አምሃ ዝርዝሩን ይዟል።
የህዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባው በምክር ቤቱ የህግ ፍትህና ዴሞክራሲ ቋሚ ኮሚቴ ያቀረበውን ለስድስተኛው አገር አቀፍ ምርጫ መራዘም ጥያቄ ህገ መንግስታዊ ትርጉም ይሰጠው የሚለውን ሐሳብ በአብላጫ ድምፅ አጸደቀው። በዚህ 340 የምክር ቤቱ አባላት በተገኙበት ስብሰባ 25 አባላት ሲቃወሙ 315 ደግሞ ደግፈውታል። አባላቱ ከዚህ ውሳኔ ከመድረሳቸው በፊትም የተለያዩ አቋማቸውንም ብዙ ጊዜ በምክር ቤቱ ባልተለመደ የስሜት ሞቅታ ሲገልጹ ተስተውለዋል። የውሳኔ ሐሳቡን ከተቃወሙት መካከል አንዱ በሐሳቡ ላይ በቂ ውይይት እንዳልተካሄደ በመጠቆም ነበረ ማብራሪያቸውን የጀመሩት።
የተለያዩ አቋም ያላቸው የፖለቲካ ፓርቲዎች፣ የሲቪል ማህበራት ለምንድን ነው ሰፋ ባለ መድረክ የሄሪንግ መድረክ ተመቻችቶ አስተያየታቸው እንዲሰጥ ለምን እንዳልተደረገ ግልጽ ቢደረግ፣ ፌዴሬሽን ምክር ቤት ምርጫ ይራዘም አይራዘም ብሎ የመተርጎም ስልጣን የለውም። ኦልሬዲ በአምስት ዓመት ቁልጭ ብሎ ተቀምጠዋል። ምርጫ የሚካሄደው በአምስት ዓመት ብቻ ብሎ ተቀምጠዋል። ስለዚህ ይህንን በምን አግባብ ነው ወደ ፌዴሬሽን የተመራው የሚለው ራሱ ከህገ መንግስት ጥሰት አንጻርም የሚታይ ነው።
ሌላው ደግሞ የቋሚ ኮሚቴ ውሳኔ ሀሳብ ተገቢ አይደለም ሲሉ አሳስበዋል።
አንድ ፓርቲ በተለይ ገዢው ፓርቲው አቋምም የለውም ይህን ለማድረግ ከሌሎች ፓርቲዎች ቁጭ ብሎ መደራደር፣ ተደራድሮ ደግሞ የመፍትሄ ሀሳብ ማምጣት ነው የሚገባው። በዛ አረንጅመንት እና በዛ ፍሬምወርክ ደግሞ በጋራ የሚመራበት ሁኔታ እንዲፈጠር የተወካዮች ይሄ ምክር ቤት የተከበረው ምክር ቤት ቢወስን ተገቢ ነው የሚባል ለማለት ነው። ስለሆነ ቋሚ ኮሚቴው ያቀረበው ሀሳብ ተገቢ አይደለም።
በተቃራኒው ደግሞ አሁን በሀገሪቱ አለ የሚሉት ነባራዊ ሁኔታ በማብራራት ለቀረበው የውሳኔ ሀሳብ ድጋፋቸውን ሲገልጹ ምክንያታዊ ማብራሪያ ነው ያሉትንም ሀሳብ ሰንዝረዋል።
ህገ መንግስቱ እኛ የነበረን ስልጣን ዘመን አልፏል። ነገር ግን አሁን አጣብቂኝ ውስጥ ገብተናል። ወረርሽኝ ተከስቷል። ምርጫ ማካሄድ አይችልም ብሏል ምርጫ ቦርድ። ልናስረክብለት የሚገባው አካል ሊኖር ይገባል። ምርጫ ባልተካሄደበት ያንን መስጠት ስለማንችል መፍትሄ ይፈለጋል። ህገ መንግስት አለ መፍትሄ። ይህን ጥያቄ እያቀረብን ነው እንጂ ክቡር አቶ ገብረ እግዚአብሔር እንዳሉት የስልጣን ዘመናችንን ለማራዘም አይመስለኝ። ዘመኑ ለስልጣን የምንራቆጥበት ዘመኑ ለእኛ ስልጣን የምንጨነቅበት ሳይሆን እኛ ራሳችን መኖር እንችላለን ወይ ብለን ስለ ራሳችን ማሰብ ያለብን ይመስለኛል። እና በዚህ አይነት መልኩ ብንረዳ ጥሩ ነው ለማለት ነው። አመሰግናለሁ።
ቪኦኤ ዛሬ ለምክር ቤቱ የቀረበውን የውሳኔ ሀሳብ ለስብሰባው በአካል ያቀረቡትን የምክር ቤቱን የሕግ ፍትሕና ዴሞክራሲ ቋሚ ኮሚቴ የፍትሕ ንዑስ ኮሚቴ ሰብሳቢ አቶ አበበ ጎዴቦን አናግሯቸው ነበረ። ይህን የውሳኔ ሀሳብ ለማቅረብ የተመሠረታችሁበት የሕገ መንግሥትም ሆነ ሌላ የሕግ ድንጋጌ ምንድን ነው የሚል ጥያቄ ነበረ የሰነዘር ነው። አቶ አበበ ሰፋ አድርገው አብራርተዋል።
ለምሳሌ በህገ መንግስቱ አንቀጽ 83 ላይ ህገ መንግስቱን ስለ መተርጎም ይላል። ይሄ ምንም ማሻማ ነው። በዚህ ንዑስ አንቀጽ 1 ላይ የህገ መንግስታዊ ክርክር ጉዳይ ሲነሳ በፌዴሬሽን ምክር ቤት ውሳኔ ያገኛል ይላል። ይሄ ህገ መንግስታዊ መሰረት አለው። ይሄ ህገ መንግስታዊ መሰረት እንዳለ ወደ ጎን ተትቶ ነው አሁን ላይ ህገ መንግስታዊ መሰረት የለውም የሚባለው። ሌላው ደግሞ ይሄ እንደተጠበቀው ነው አሁንም በአዋጅ ቁጥር 798 2005 ላይ በተከበረው ምክር ቤት የህገ መንግስት ጉዳዮች አጣሪ ጉባኤ ማቋቋሚያ አዋጅ ውስጥ አንዱ ለስልጣንና ተግባር የተሰጠው በ798 2005 ላይ ምንድን ነው የሚለው? የህገ መንግስት ጉዳዮች አጣሪ ጉባኤ ህገ መንግስቱን እንዴት እንደሚተረጉምና በምን መነሻ እንደሚያደርግ ይደነግጋል። እንደውም ቃል በቃል ባነብል መሰረታችን እሱ እንደሆነም መታሰብ ያለበት ነው። ህገ መንግስቱ ውጭ እንዳይደለን ምንድን ነው የሚለው? ህገ መንግስቱ ትርጉም ላይ ማንኛውም በፍርድ ቤት የማይታይ ጉዳይ ይላል። ማንኛውም በፍርድ ቤት የማይታይ ጉዳይ በፌዴራልም ይሁን በክልል ምክር ቤት 1/3 በሆኑ አባላት ወይም 1/3 በሆኑ አስፈጻሚ አካላት በክልልም በፌዴራልም ቀርቦ ህገ መንግስት ትርጉም ያቀርባል፣ ህገ መንግስት ትርጉም ይሰጣል ይላል። ለአጣሪ ጉባኤ የሰጣ ስልጣን ነው ይሄ። የፌዴሬሽን ምክር ቤት እንደተጠበቀ ሆኖ ማለት ነው። ስለዚህ በአንድም በሌላም ስንሄድ የህገ መንግስት ትርጉም ጥያቄ ማቅረባችን ህገ መንግስታዊና ህጋዊ መሰረት ያለው እንደሆነ ሊታሰብ ይገባል ነው።
በዚህ ጉዳይ ላይ አስተያየታቸው እንዲሰጡን በአዲስ አበባ ዩኒቨርሲቲ የፌዴራሊዝምና አስተዳደር ጥናት ማዕከልን ዳይሬክተር ዶክተር ዘመላክ አይተነውን አናግረናቸዋል። እንደሳቸው ከሆነ ህገ መንግስቱ የፌዴሬሽን ምክር ቤትን የህገ መንግስት ተርጓሚ አድርጎ ስልጣን እንደሰጠው ጥርጣሬ የለውም። ይሁንና አሁን የተነሳ ጉዳይ ይሄ ብቻ አይደለም ይላሉ።
አሁን የተባለው ግን የህገ መንግስቱን ትርጉም በተመለከተ አስተያየቱ ወይም ኦፒኒየኑን እንዲሰጥ ነው እየተጠየቀ ያለው። መንግስቱን እንዴት አንደርስታንድ ማድረግ እንዳለብን ኮንቴስትድ የሆኑት ፕሮቪዥኖች ላይ ያለው ትርጓሜ ወይም አንደርስታንድ መምሰል አለበት የሚለው ኢሹ ላይ ነው ጥያቄ ቀረበለት። እንደዚህ አይነት ኦፒኒየን የመስጠት ስልጣን አለው ወይ ወይም ደግሞ ራሱ የህዝብ ተወካዮች ምክር ቤት እንደዚህ አይነት ጥያቄዎችን መጠየቅ ይችላል ወይ ለሚለው ጥያቄ ከህገ መንግስቱ አንጻር እንደዚህ አይነት የሚፈቅድም የፌዴሬሽን ምክር ቤትም እንደዚህ አይነት ትርጓሜ እንዲሰጥ ኦቶራይዝ የሚያደርግ ፕሮቪዥን የለም። እንደዛ ነው። ግን
አክለውም ይህን ጨምረውበታል፣
ሁለት አዋጆች አሉ። አንደኛው የፌዴሬሽን ምክር ቤት አስተያየቱ ሲጠየቅ ስለ ህገ መንግስት ትርጓሜ መስጠትም አለመስጠትም መብቱ እንደሆነ ዲክላይን ማድረግ እንደሚችል ይገልጻል። ሌላኛው ደግሞ እንዳልኩ የህገ መንግስት አጣሪ ኮሚሽን የተቋቋመበት ሳይሆን አሰራሩን የሚደነግገው አዋጅ እንደዚሁ በክልልና በፌዴራል መንግስታት የህግ አውጭና ህግ ተርጓሚ አካላት የህገ መንግስት ይተርጎምልን ጥያቄ ሲመጣ በአስተያየት መልክ ማለት ነው እነኛን ጥያቄዎች ማስተናገድ እንደሚችል ቶታል እና በእነኚህ ላይ ተመርክዞ ይመስለኛል እንግዲህ የዛሬ ጠዋት የህዝብ ተወካዮች ምክር ቤት ያንን ጥያቄ አቀረበው ለማለት ነው።
ከዚህ በኋላ እንግዲህ የምንወስነው ውሳኔ ይሄን መሰረት አድርጎ ስለሆነ ህጋዊ ነው ማለት ይቻላል።
ማለት ሙሉ ለሙሉ ህጋዊ መሰረት የለውም ማለት አይቻልም። ህገ መንግስታዊ ባይሆን እንኳን ህጋዊ መሰረት አለው።
ህጋዊ መሰረት ካለው ደግሞ ያለ ጥርጥር ያንን ህገ መንግስት የማያጻረር ከሆነ ህገ መንግስታዊ መሆኑንም ጭምር ነው።
ህገ መንግስቱ ምንድን ነው? ህገ መንግስትን ከመተርጎም አንጻር ለፌዴሬሽን ምክር ቤት የሰጠው ስልጣን እንትንን ኢምፕላይ ያደረገ ይመስላል የሆነ በሁለት ተከራካሪ ወገኖች መካከል የህገ መንግስት ትርጓሜ የሚያስፈልገው ክርክር መኖሩን ኢምፕላይ ያደረገ ይመስላል። ስለ ኦፒኒየን አይከለክልም፣ ማድረግ አይችልም፣ አይከለክልም። እስካልከለከለ ነገር በእርግጥ ስልጣን ነው መብት ነው ተብሎ ሊወሰድ ይችላል። አይከለክልም። ነገር ግን ደግሞ ኤክስፕረስሊ በግልጽ ደግሞ ኦቶራይዝ አያደረገውም። እሷና ትንሽ
ጥርጣሬ የፈጠረ እሱ ነው።
አዎ፣ ከዛ ውጭ ግን ሌላ ችግር የለውም።
በሌላ በኩል ደግሞ መላው የኢትዮጵያ አንድነት ፓርቲ፣ የኢትዮጵያ ፓርቲዎች የጋራ ምክር ቤትና ሌሎችም ከዚህ ሂደት ገዢው ፓርቲና የተለያዩ የመንግሥት አካላት እንዳገለሏቸው መግለጫዎች አውጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃ ለዘገባው አመሰግናለሁ። የህወሓት ስራ አስፈጻሚ ኮሚቴ በአገር አቀፍ ደረጃ ምርጫ የማይካሄድ ከሆነ በትግራይ ምርጫ ለማካሄድ ዝግጅቶች እንዲደረጉ ሲል ውሳኔ አስተላለፈ። ኮሚቴው ይህን የወሰነው ከሚያዝያ 23 እስከ ሚያዝያ 25 ቀን 2012 ዓ.ም ያደረገውን ስብሰባ ተከትሎ በትላንትናው ዕለት ባወጣው መግለጫ አገሪቱን ከችግር ለማውጣት ያለውን መድረክ እንዲዘጋጅም ጠይቋል። በጉዳዩ ላይ የብልጽግና ፓርቲ በሰጠው መልስ ምርጫ በክልል ደረጃ ማካሄድ ይህ ህገ መንግስታዊ ነው ብለዋል። የምርጫ ቦርድ በበኩሉ በኢትዮጵያ በማንኛውም አካባቢ የሚካሄድ ምርጫ የመምራትና የማስፈጸም ስልጣን ያለው ቦርዱ ብቻ መሆኑን አስታውቋል። ሙልጌታ አጽፋሃ ዝርዝሩን ይዟል።
የህዝባዊ ወያነ ሓርነት ትግራይ ስራ አስፈጻሚ ኮሚቴ ለሶስት ቀናት ባካሄደው ስብሰባ ክልላዊና ሀገራዊ ጉዳዮች ላይ ትኩረት በማድረግ እንደተወያየ ባወጣው መግለጫ አስታውቋል። ብልጽግና ፓርቲ እያካሄደው ያለው ህገ መንግስታዊ ስርዓት የማፍረስ ዘመቻ የመጨረሻ ደረጃ ላይ ደርሷል ብሏል መግለጫው። ይህንንም ጉዳይ በስብሰባው ከፍተኛ ትኩረት ተሰጥቶታል ብሏል። ኮሚቴው በመግለጫው በአሁኑ ጊዜ የፌዴራል መንግስት ምርጫ ለማራዘም እያደረገው ያለው አካሄድ አልቀበለውም በማለት አስታውቋል። የብልጽግና ፓርቲ ከመጀመሪያውንም ምርጫ ለማካሄድ ፍላጎት እንዳልነበረውና የኮሮና ቫይረስ እንደ መልካም አጋጣሚ በመውሰድ በአንድ አምባገነናዊ የሚመራ ስርዓት ለመትከልና ከህገ መንግስት ውጭ የስልጣን እድሜው ለማስቀጠል አጠናክሮ ቀጥሏል ሲል ህወሓት በመግለጫው ከሷል። በቅርብ ቀናት በምርጫ ጉዳይ የመፍትሄ ሀሳብ ለማቅረብ ተብሎ በፌዴራል መንግስት አዘጋጅነት የተካሄደው ውይይት በቂ ዝግጅት ያልተካሄደለት፣ ግልጽነትም ያልነበረው ነው ብለዋል። መድረኩ የሀገሪቱ ጠቅላይ ሚኒስትር ከህግ ውጭ በስልጣን እንዲቆይ ያለውን ግልጽ ፍላጎት ያሳየበት ነው ሲልም ኮሚቴው ገልጿል። የስራ አስፈጻሚ መግለጫ የሀገሪቱ ህገ መንግስታዊ ስርዓት በሚፈቅደው የፖለቲካዊ ፓርቲዎች በባለቤትነት መንፈስ የሚሳተፉበት መድረክ በማዘጋጀት ምርጫ ለማካሄድ የሚያስችል ሀገራዊ መድረክ እንዲካሄድ ጥሪ አቅርበዋል። በኢፌድሪ ህገ መንግስት መሰረትና ኮሮና ቫይረስ ወረርሽኝ ግምት ውስጥ ያስገባ ምርጫ በሰዓቱ እንዲካሄድ ህወሓት ጠይቋል። ይህ ካልሆነ ግን በክልል ደረጃ ምርጫ በሰዓቱ ለማካሄድ ዝግጅቶች እንዲደረጉ ወስኗል። ህወሓት በመግለጫው ለትግራይ ህዝብና ለህዝቡ የራስን እድል በራስ የመወሰን መብት ሙሉ እውቅና ከሚሰጡ የፖለቲካ ኃይሎች ጋር በመሆን ክልላዊ ምርጫ ጨምሮ ህዝብ ከህውከት የማዳን ስራ እንዲፈጸም ተወስኗል ሲል ገልጿል። ሂደቱ የኮሮና ወረርሽኝ በመከላከልና ተቀባይነት ባለው ህገ መንግስታዊ መርህ ሊፈጸም ይገባል ብሏል። ብልጽግና ፓርቲ ከመስከረም 25 2013 በኋላ በስልጣን ላይ ሊያቆየው የሚችል አንዳችም ጠባብ እድል የለም ያለው ህወሓት በአሁን ጊዜ እየተደረገ ያለው ህገ መንግስታዊ ስርዓት በማፍረስ በስልጣን የመቆየት ተግባር ነው በማለት ገልጿል። በጉዳዩ ላይ ምላሽ የጠየቅናቸው የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ኃላፊ አቶ አወሎ አብዲ ምርጫ በሰዓቱ ለማካሄድ ፓርቲያቸው አቋም ይዞ እየሰራ መቆየቱ ተናግረው የምርጫ ቦርድ እንደ አዲስ በማደራጀት አስፈላጊ ዝግጅት ሲካሄድ ቆይቷል ብለዋል። የምርጫ ዝግጅት እየተካሄደ በነበረበት ጊዜ የኮሮና ቫይረስ ወረርሽኝ በመከሰቱ ምርጫ ለማካሄድ አስቸጋሪ ሆኗል ሲሉ ተናግሯል። በዚህም ከፖለቲካው ስልጣን ይልቅ የህዝብ ደህንነት ትኩረት ሊደረግለት ስለሚገባ ወረርሽኙ ለመከላከል እየተሰራ ነው ብለዋል። ምርጫውም ህገ መንግስታዊ መንገድ ተከትሎ ለማራዘም እየተሰራ ነው ብለዋል።
ህጋዊ አካሄዱን ተከትሎ በተለይ ከመስከረም በኋላ ምርጫው ስለማካሄድ ያለው መንግስት ምን ይሆናል የምለውን ክፍተት ለመሙላት ስላሉት ክፍተቶች ህገ መንግስታዊ መፍትሄ ለማበጀት የሚመለከተው አካል አማራጮችንም አቅርቧል። አማራጮቹም ከሚመለከታቸው አካል አቀርቦ ውሳኔ ህገ መንግስታዊ ውሳኔ ያገኛሉ ብለን ተስፋ እናደርጋለን።
አምባገነናዊ ስርዓት ለመገንባት እየተሰራ ነው ለሚለው ክስ አቶ አወሉ መልስ ሲሰጡ ውሳኔዎች የሚመለከታቸው አካላት ባሳተፈ መልኩ በዲሞክራሲያዊ ውይይት ነው እየተወሰኑ ያሉት፣ ሂደቱም ህጋዊ ነው በማለት ክሱን አልተቀበሉትም። ምርጫ በክልል ደረጃ ማካሄድ ህጋዊ ተቀባይነት የለውም ብለዋል።
ምርጫ ምን አካሄዳለን የሚሉ ነገር በፍጹም ተቀባይነት የሌለው ነው፣ ሊያደርጉ አይችሉም። ሁለተኛ ነው ምርጫን ማካሄድ የምርጫ ቦርድ ነው። ምርጫ ቦርድ ደግሞ ማካሄድ አልችልም፣ ህዝብ መሰብሰብ አልችልም፣ መሰልጠን አልችልም፣ ማደራጀት አልችልም የሚል አቅጣጫ ተቀምጠዋል።
ከሁሉም የፖለቲካ ፓርቲዎች የተሳተፉበት ሀገር የማዳን መድረክ መዘጋጀት አለበት ተብሎ ለተነሳው ሀሳብ ደግሞ አቶ አወሉ ምላሽ ሲሰጡ መንግስት እስካሁን ከፖለቲካ ፓርቲዎች ጋር ውይይት ሲያካሂድ ቆይቷል፣ አሁንም የተሻለ ሀሳብ አለኝ የሚል ህገ መንግስታዊ መሰረት ያለው ካለ በራችን ክፍት ነው ብለዋል። የምርጫ ቦርድ የህዝብ ግንኙነት አማካሪ ወይዘሪት ሶሊያና ሽመልስ በበኩላቸው ከህወሓት ይሁን ከትግራይ መንግስት በክልሉ ምርጫ እንዲካሄድ ያስገቡት ጥያቄ የለም ብለዋል። በኢትዮጵያ በማንኛውም የአስተዳደር እርከን የሚካሄድ ምርጫ የሚያዘጋጀው የምርጫ ቦርድ ነው ብለዋል። ምርጫ ቦርድ የ2012 ምርጫ ለማካሄድ አስፈላጊ ዝግጅት እያደረገ እንደነበረ ገልጸው በኮሮና ወረርሽኝ ምክንያት ግን ምርጫው በሰዓቱ ማካሄድ እንዳልተቻለ ገልጸዋል። የትግራይ ክልል መንግስት በተለየ ሁኔታና ጊዜ ምርጫ እንዲካሄድ እፈልጋለሁ የሚል ከሆነ ለቦርዱ ጥያቄ ማቅረብ ይችላል በማለት ተናግረዋል።
ብሔራዊ ምርጫ ቦርድ የሚያደርገው ብሔራዊ ምርጫ የምንለው የዋናውን የፌዴራል መቀመጫና የክልል መቀመጫዎችን የሚያካትት ነው። ማሟያ ምርጫና አካባቢ ምርጫ የቦርዱ ማንዴቶች ናቸው። ህዝበ ውሳኔ የቦርዱ ነው። ከዛ በተጨማሪ ደግሞ በቀበሌ ደረጃ የሚካሄዱ ሎካል ኢሌክሽን የምንለው አካባቢ ምርጫ የምንለውም ሳይቀር በቦርዱ ነው የሚከናወነው እስከዛሬ ድረስ እና ስለዚህ ብዙ አከራካሪም አይደለም። በህግም በግልጽ የተቀመጠ ነገር ነው እና የቦርዱ ኃላፊነት ነው። በክልሉ በኩል የቦርዱ ኃላፊነት ሳይሆን ቀርቶ በእኛ በክልል ብቻ በክልል ኃላፊነት ደረጃ እናከናውነዋለን ተብሎ የታሰበ ከሆነ ስህተት ነው። ግን ከዚህ በፊትም ጠቅሰነዋል። እስካሁን ድረስ ለኢትዮጵያ ብሔራዊ ምርጫ ቦርድ በተለየ ሁኔታ ምርጫን እንዲያደራጅ ከትግራይ ክልል የተጠቀሰለት ምንም አይነት ወይም የሚጠየቀው ጥያቄ የለም።
የክልሉ መንግስት ጥያቄ ካቀረበስ የሚስተናገድ ይሆናል ወይ ብለን ጠይቀናቸው ጥያቄው ከቀረበ በኋላ የሚታይ ይሆናል ብለዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ከዚሁ ርዕስ ጋር ተያይዞ አድማጮች፣ ሰሞኑን በጠቅላይ ሚኒስትር ጽህፈት ቤት በተካሄደው ውይይት የፌዴራል መንግስቱ ምርጫ በጊዜው እንዲደረግ ጠንከር ያለ አቋም አላራመደም በሚል ከህወሓት የስራ አስፈጻሚ ኮሚቴ አባል ዶክተር አዲስ አለም ቤለማ የቀረበ አስተያየት ነበር። ለዚህ አስተያየት ምላሽ ሰጡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መረጃው የተሳሳተ መሆኑን ተናግረዋል። አሁን ያለው መንግስት ህወሓት ከነበረበት መንግስት የተለየና የዲሞክራሲያዊ ምህዳሩን ያሰፋ መሆኑን በመግለጽ ነው የጀመሩት።
ዶክተር አዲስ አለም ያነሱት ከምርጫ ጋር ተያይዞ መንግስት ጠንከር ያለ አቋም ሲያራምድ አልነበረም ላሉት፣ ያው እንደሚገነዘቡት አሁን ያለው መንግስት እርስዎ እንደነበሩበት አይነት መንግስት ሁሉ ነገር የሚወስን አይደለም። የምርጫ ጉዳይ ብቻዬን ነው የምወስነው የሚል መንግስት አይደለም። በምርጫ ቦርድ አማካይነት በተሰበሰበው የተቃዋሚ ፓርቲዎች ህብረት ውስጥ አቋሙን እንደሆነ እናንተ ሁላችሁ ባላችሁበት ገልጿል። ምርጫው መካሄድ አለበት የሚል አቋም ነበረው። ቀደም ሲል ብልጽግና ከመፈጠሩ በፊት ኢህአዴግ እያለን ለስራ አስፈጻሚ ሰነድ ሰንዶ ምርጫው ህጉን ተከትሎ በጊዜው መካሄድ አለበት በሚለው ውይይታችን እርሶም ነበሩበት፣ በጋራ ያየነው ጉዳይ ነው። ምርጫው አይደረግ የሚል እምነትም ፍላጎትም የለውም። ምርጫ ቦርድንም ያገዘው በዛ መንገድ አይደለም። ፓርላማ ላይ፣ በሚዲያ፣ በእኛ ስብስብ ያነሳ ነው ቢደረግ ይሻላል የሚል። አሁን የመጣው ፈታኝ ሁኔታ ግን ያን ለማድረግ የሚያስችል አይደለም። ስለዚህ ህግ የሚሰራውን ይሰራል፣ ግን እኛ ቢያንስ ከሚፎካከሩን ኃይሎች እና የፖለቲካ ሰዎች ጋር መወያየት ይሻላል በሚል ነው ጉዳዩን ወደዚህ ያመጣ ነው እና መንግስት ከመጀመሪያውኑ አቋሙ የተለሳለሰ ነበር የሚለው ብዙም ተቀባይነት አይኖረው። ሁለተኛ ተሳትፎ ላሉትም ያው እርሶም እንደሚገነዘቡት ይሄ በኢትዮጵያ የፖለቲካ ታሪክ የመጀመሪያው ነው። ዶክተር አረጋዊ፣ ዶክተር ብርሃኑ ነጋ፣ አቶ ዳውድ ኢብሳ እና ኦቦ ሌንጮ ለታን አስቀምጦ መንግስት መወያየት በእኛ እድሜ የተለመደ አይደለም። ግማሹን ከአውሮፓ ግማሹን ከኤርትራ ተባሏል፣ ከሃዲ የተባሉ አሉ፣ ለኢትዮጵያ ፖለቲካ አትበጅም እስር ቤት ቆይ የተባሉ ሰዎች አሉ። ይሄን አድርጎ አያውቅም ኢህአዴግ። እና ብልጽግና አዲስ ያመጣው ነገር ብዙ መስራት የሚጠበቅበት እንኳን ቢሆን ጀነራል ከማል ገልጮም ሀሳብ አለው፣ ኦቦ ሌንጮም ሀሳብ አለው፣ ዶክተር አረጋዊም ሀሳብ አለው። በመመካከር ነው ሀገር የሚገነባው እንጂ ግማሹን አስረን ግማሹ እንዲሰደድ አድርገን ዲሞክራሲ ልንገነባ አንችልም የሚል አቋም አለው። ይሄ ግልጽ ልዩነት ህዝቡ በቀላሉ የሚገነዘበው ይመስለኛል።
ብልጽግና ፓርቲና የፌዴራል መንግስት ለውይይት ዝግጁ መሆናቸውን የገለጹት ጠቅላይ ሚኒስትሩ በቅድሚያ ግን ህወሓት በሚያስተዳድረው ክልል ውስጥ የሚያካሄደውን አፈና ማቆምና ዲሞክራሲን እዚያው መለማመድ አለበት ብለዋል።
ከእርሱ አንጻር ከሰው ድርጊት አንጻር ምናልባት በፌዴራል መንግስት እና ከብልጽግና ጋር መነጋገር፣ መወያየት፣ መፈታት አለበት ትክክል አይደለም የምትሉት ነገር ካለ ብልጽግና ለመወያየት ዝግጁ ነው። ውስጡ ለመፈተሽ ችግር ካለ ለማረም ዝግጁ ነው። በዚሁ አጋጣሚ እርስዎን እና ድርጊቶን አደራ ማለት የምፈልገው እናንተ በምትመሩት ክልል የሚፎካከሩ ፓርቲዎች ወጥተው መግባት ባለመቻል በተደጋጋሚ ክስ ያቀርባሉ። ዴሞክራሲን እዛው ተለማምዳችሁ እዛው አድርጋችሁ እኛም ከእናንተ ትምህርት እንድንወስድ ብታደረጉን መልካም ነው። እዛ ያለውን ብትፈቱ፣ በእኛ በኩል ግን መታየት የሚገባው ጉዳይ ካለ እንደ ማንኛውም ህጋዊ ድርጅት ከእናንተ ጋር ለመነጋገር ችግር ለመፍታት ካጠፋንም ለመታረም ዝግጆች ነው። በውይይት በሚፈታ ማንኛውም ነገር ዝግጆች ነው። እዛ እያፈን እዚህ እንወያይ ግን አይሰራም። ዴሞክራሲ ደብል ስታንዳርድ አይደለም። ይህንን በእርሶ በኩል በድርጅታችሁ ብታዩት፣ በእኛ በኩል የምታቀርቡት ነገር ካለም በግልጽ ለመነጋገር ከፈለጋችሁ በሚዲያ ከፈለጋችሁ በስውር ለመወያየት ዝግጁ ነን። ከእኛም ውጭ ካሉ ፓርቲዎች ጋር ብትነጋገሩበት ጥሩ ነው፣ ብትወያዩበት ጥሩ ነው። ሁልጊዜ እያፈን መሄድ እንደማንችል ከታሪክ መማር ያስፈልጋል።
እስክንድርና ሙልጌታን አመሰግናለሁ። አድማጮች፣ ወደ ተከታዩ ርዕስ ስንሻገር ዮናታን ዘብዲዮስ ለዘገባው አመሰግናለሁ። ተከታዩ ዘገባ ደግሞ ወዲህ ወደ ዩናይት ስቴትስ ይመልሰናል። የዋሽንግተን ዲሲ አጎራባች በሆነችው የሜሪላንድ ክፍለ ግዛት ነዋሪ የነበሩ የኢትዮጵያ ወንጌላዊት ቤተ ክርስቲያን አገልጋይ ለኮሮና ቫይረስ መጋለጣቸው ከተረጋገጠና ከዚያም ከቫይረሱ ነጻ መሆናቸው ከተነገራቸው በኋላ ሕይወታቸው ማለፉ ተገለጠ። የአራት ልጆች አባት የነበሩት ወንጌላዊው ወሰኔለ ሳህሌ ልዩ የግል ትራንስፖርት ማጓጓዣ ሊሞዚንና ኡበር የመሳሰሉ የትራንስፖርት አገልግሎት ስራዎች ላይ የተሰማሩ ነበሩ። ጽዮን ግርማ ዝርዝሩን ይዛለች።
የኮሮና ቫይረስ ወረርሽኝ ህይወትን የሚቀጥፍ ቤተሰብንም የሚነጣጥል በሰው ልጆች ላይ ሁለንተናዊ ቀውስ የሚያስከትል ዓለምን ያስጨነቀ ቫይረስ ከሆነ ወራት ተቆጥሯል። በዛሬው የጆን ሆፕኪንስ ዩኒቨርሲቲ መረጃ መሰረትም እዚህ ዩናይትድ ስቴትስ ውስጥ 67682 ዜጎችን ህይወታቸውን አሳጥቷቸዋል። በኢትዮጵያ ወንጌላዊት ቤተ ክርስቲያን አገልጋይ የሆኑት የአራት ልጆች አባት ወንጌላዊ ወሰኔለው ሳህሌ በኮሮና ቫይረስ ምክንያት ከአራት ቀናት በፊት ህይወታቸውን ካጡት ሰዎች አንዱ ናቸው። አንድ የ15 የ13 እና የአንድ ዓመት ከስድስት ወር የሆነው የሶስት ወንዶችና አንዲት የአምስት ዓመት ልጅ ሴት ልጅ አባት ናቸው። ወንጌላዊ ወሰን ያለው የሊሞዚንና የኡበር ስራን ጨምሮ የተለያዩ ስራዎችን በመስራት ቤተሰባቸውን ያስተዳድሩን እንደነበር 18 ዓመታት በትዳር መቆየታቸውን የገለጹልን ባለቤታቸው ወይዘሮ ኮኪ ጀምበሬ ይናገራሉ። ሜሪላንድ ጀርመን ሃውስ ተብሎ በሚጠራው አካባቢ ነዋሪ የሆኑት ወይዘሮ ኮኪ ጀምበሬ በዚህ በቨርጂኒያ በሜሪላንድና በዲሲ ገና ቤት ውስጥ የመቀመጥ ውሳኔ ሳይተላለፍ ከአንድ ወር ከአስር ቀን በፊት ባለቤታቸው በቫይረሱ መያዛቸውን ይገልጻሉ።
አላወቅንም ነበር መጀመሪያ፣ ያው ሙቀት ትንሽ የሆነ ሲምፕተሞች ይታዩበት ነበር። ከዛ ወዲያ ሆኖ ወደ አቅራቢያ በሚገኘው ኢመርጀንሲ ሩም በመሄድ ምርመራ አደረጉለት። ትንሽ ሳምባክ ላይ ውሃ አይተናል። ያው 90% እሱ ነው ብለን ኮረና ነው ብለን እንገምታለን አሉት። ተመልሰ ግን መድኃኒት ሰጥተው ተመልሰ ቤት ሄደ ትኩስ ነገር ምናምን እያደረግ ተጠቀም ብለው ይህንን ሰጡት። ተመልሶ ወደ ቤቱ መጣ። በገባ በሶስተኛው ቀን ውጤት ደውለው ነገሩት። ፖዘቲቭ ነህ አሉት። ፖዘቲቭ ነህ ካሉት በኋላ ነው እየተዳከመ ትንሽ መጣ፣ ትንፋሽ መቆራረጥ አለ፣ መጨነቁ አለ። ከዛ በኋላ ነው እየደከመው የመጣው እንጂ በፊት ፍጹም ጤነኛ፣ ምንም አይነት በሽታ የሌለው ፍጹም ጤነኛ ሰው ነው።
ወንጌላዊ ወሰን የለው እቤት ውስጥ ቢቆዩም ሊሻላቸው ስላልቻለ ጀርመን ሀውስ ወደሚገኘው ወደ ሆሊ ክሮስ ሆስፒታል በድጋሚ ተወሰዱ።
እቤት ሆኖ መድኃኒቱን ለአምስት ቀን ያህል ከተከታተለ በኋላ ጭራሽ ትንፋሹ እየተቆራረጠ ማገገም ወደ አለመቻል፣ ከዛ በኋላ ተመልሰን ወደ ኢመርጀንሲ ሩም በመደወል 911 መጥቶ ወሰደው። ኢሚዲየትሊ ሲያዩት ሁለቱም ሳምባ ላይ ውሃው እንደተገኘበት እና በፍጥነት ወደ ቬንትሌተር ሊያስገቡት እንደሚችሉ ነበር የነገሩት። አይሲዩ ነው የገባው ቀጥታ። ለምን ሳምባዎች እየደከሙ ነው፣ ሁለቱም ላይ ውሃ ተገኝቶበታል። ስለዚህ ይህንን ደግሞ ማድረግ የምንችለው ሕክምና ስለሌለው በመሳሪያ እየረዳን ልንረዳህ እንችላለን በማለት ነው ወደ ቬንትሌተር ላይ ያወጡት።
ነገር ግን የጤናቸው ሁኔታ ከመሻሻል ይልቅ የባሰ እየታመሙ መሄዳቸውን ሐኪሞቹ በስልክ ለወይዘሮ ኮኪ ይነግሯቸው ጀመር።
በጣም እየከበደን ነው፣ ምን ማድረግ እንዳለብን አናውቅም ብለው ለእኛ ሪፖርት ያደርጉልናል በየቀኑ ማለት ነው። ከዛ በኋላ ነው ከቬንትሌተር እናውጣና በሌላ መሳሪያ እንርዳው አሉት። ከቬንትሌተር መውጣት እንደሌለበት ተነጋገርን። ከዛ ግን በሌላ መንገዱ እየረዱት ማንቃት ሲሞክሩ ቬንትሌተሩ ትንሽ ጭንቅላት እንትን ሳይፈጥርበት አልቀረም ዳሜጅ፣ እና ከማደንዘዣው መውጣት አቃተው፣ መንቃት አቃተው እና ብዙ ዳያሊሲስ ያደረጉት ነበር። መድኃኒቱንም ባቆሙ ቁጥር ፕሬዠሩ ይወርዳል። ብቻ ያው የእግዚአብሔር ፈቃድ ሆኖ በዚህ ሁኔታ ሊረዱት አልቻሉም።
በመጨረሻ ግን ወንጌላዊ ወሰን የለው ከኮሮና ቫይረስ ነፃ ሆነው ነበር።
ከገባ በኋላ ከሁለት ሳምንት በኋላ ሲመረምሩት ውጤቱ ኔጌቲቭ ሆኗል። ከኔጌቲቭ ነው በሽታው የለበትም። ከሁለት ዊክ በኋላ ግን በሽታው ዳሜጅ አድርጎት የሄደውን ነገር ነው ሰርቫይቭ ማድረግ ያልቻለው ያቃተው እንጂ ኔጌቲቭ ነበረ።
ልጆቻቸውና ባለቤታቸው ወንጌላዊ ወሰን የለውን በቪዲዮ የስልክ ጥሪ እንዳያዋቸው ይደረጉ እንደነበር ገልጸው፣ መጨረሻ ግን ቤተሰቡም ከኮሮና ቫይረስ ነፃ በመሆኑ ወንጌላዊ ወሰን የለውም ጤንነታቸው ወሰን የለውም ከቫይረሱ ነፃ በመሆናቸውን ተገቢውን ጥንቃቄ አድርገው ገብተው እንዲያዩቸው ተፈቅዶላቸው እንደነበር ይገልጻሉ።
ፌስ ታይም ያገናኙናል። ያው እሱ ግን ማናገርም ሆነ መመለስ አይችልም። እኛ ግን እናየዋለን፣ እንጸልይለታለን። ሁሌም አብረነው እንደሆንን እንነግረዋለን ከልጆች ጋር ሆነን። መጨረሻው ሳምንት ላይ ግን የማየትም ሆነ እንትኔ ማለት እድሉን ሰጥተውን አግኝተነዋል። ከልጆች ጋር ሄደንም አይተነው ተሰናብተነው መተናል። የመጨረሻዎቹ ሳምንት ላይ ቡምኔና ሁለት ወንድ ልጆቼ ገብተን አይተነዋል።
ወይዘሮ ኮኪ ሐኪሞቹ ምንም እንኳን ብዙ ተስፋ ባይሰጧቸውም እርሳቸው ግን ፈጣሪያቸውን ተማምነው ከልጆቻቸው ጋር ይጸልዩ እንደነበር ገልጸው፣ ከአራት ቀናት በፊት ግን ከሌሊቱ 9 ሰዓት ላይ ከሆስፒታሉ የስልክ ጥሪ እንደደረሳቸው ይናገራሉ።
ቀጥታ በስልክ ነው 3 AM ላይ ነው የደወሉልን። እንደ ባህላችን እንኳን አይደለም፣ ቀጥታ በስልክ ነው። መጀመሪያ ትልቁ ልጄ አንስቶ ነበር ይዞት ነበር ስልኬን እና ቀጥታ ሮጦ መጣ። ከሆስፒታል ቁጥር መሆኑን ሲያቅ እየሮጠ ወደ እኔ መጥቶ ማሚዬ ከዳዲ ጋር ተደወለ። በዚህ ሰዓት መቼስ ምን ሊነግሩን እንደሆን ታውቂያለሽ፣ ብሎ ነው የሰጠኝ ስልኩን የነበረው። እና ልጆቼ ብቻ ነበርም። ሁላችንም በተሰብስበን እያለቀስን ነበር የነጋው። እነሱ እኔን ያረጋጉ ነበር፣ ማሚ በቃ ፕሊስ አንቺ ነሽ ያለሽን ካሁን በኋላ ስለዚህ ተረጋጊ በማለት እኔን እንደውም መልሰው በጣም ያረጋጉ ነበር ልጆች።
አሁን ቤት ውስጥ ብቻቸውን ከልጆቻቸው ጋር ቁጭ ብለው የወደፊቱን ሲያስቡ እንደሚጨንቃቸውም ግራ እንደሚያጋባቸውም
ይናት ያለውን ነገር ምን እንደሆነ እንኳን በእውኑ አላቀው። እግዚአብሔር እርሱ እንግዲህ እግዚአብሔርን ወስዶታል። እግዚአብሔር ኃላፊነቱን ይውሰድ። ልጆቼንም እግዚአብሔር በጥበብ እንዳሳድግ እግዚአብሔር ይርዳኝ። ግን በእኔ በኩል ያለው ነገር ከባድ ነው። ብዙ ነገራችን ነው። ታታሪ ነው። የልጆቹ አባት ነው። ባል ነው። የ18 ዓመት ትዳሬ ነው። አላውቅም እግዚአብሔር እንዴት እንደምሆናልም። ፊት ለፊቴን ማየትም ማሰብም አልፈልግም። በአሁኑ ሰዓት ላይ ሆኜ
ለባለቤቴ አንድ መልእክት አለኝ አሉ።
በልጆችህ ላይ የጀመርከውን ኢንቨስት ማድረግ የፈለግከውን ነገር ሁሉ አብሬ እኔ ጋር ጎኔ እንዳለ ሆኜ ልጆችህን ላሳድግልህ አባትም ሆኜ እናትም ሆኜ ይህንን ቃል እገባልሃለሁ። አክባሪ ነህ ወሲዬ፣ እወድሃለሁ። ሁሌም ሀዘኔ ነህ በቃ ማለት ነው የምፈልገው፣ ለሱ ማለት እፈልጋለሁ።
ወይዘሮ ኮኪ ጀምሬ አሁን እርሳቸው ከፊት ለፊታቸው የተጋረጠባቸውን ፈተና በሌሎች እዚህ በስደት ሆነው ልጆቻቸውን በሚያሳድጉ ወላጆች ላይ እንዳይደርስ መልእክቴን አስተላልፉልኝ አሉ።
አንድ የምለው ነገር አለ። እኛ ቤት ሳናስበው የአንድ ወለንም ቤተሰባችንን ልጆቻችንን ለመምራት ለማሳደግ ሀሳባችን እቅዳችን ድንገት ነው የመጣው። ይሄ ነገር ነው አለ። ስለዚህ ጥንቃቄ አድርጉ። ማስተላለፈው ቀልድ ይሄ እንትን ወሬ ብቻ አይደለም። ያለ ነገር የሚገል ነገር ነው። ሁሉም ባለበት ለራስ ብቻ ለራሳችን ስንጠነቀቅ ለሌላው ቤተሰብ ነው የምንጠነቀቀው፣ ለሌላው ልጆቻችን ነው የምንጠነቀቀው። እኛው ባላሰብነው መሰረት ነው። አራት ልጆች ነው ያለኝ። አራት ልጆቹን ጥሎ በአንድ ወር ጊዜ ውስጥ ነው ይሄ ሁሉ ነገር የተከናወነው። እና ይሄን ነገር ተጠንቀቁ፣ አለ፣ እውን ነው፣ ይገላል የሚል መልእክት ነው ማስተላልፈው።
በዋሽንግተን ዲሲና አካባቢው ከዩናይትድ ስቴትስ አጠቃላይ ቁጥሩ የሚበዛ ኢትዮጵያውያን ማህበረሰብ የሚገኙበት አካባቢ መሆኑ ይታወቃል። ወይዘሮ ኮኪ ባለቤታቸው ከፍተኛ ጥንቃቄ ያደርጉ እንደነበር ገልጸው፣ ነገር ግን በስራ ላይ ያሉ ያጋጠማቸው ምን እንደሆነ እንኳን እንደማያውቁ ይናገራሉ። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
ለምሽቱ የመጨረሻ ያደረግነው ርዕስ የ2012 ዓመተ ምህረት የኢትዮጵያ እግር ኳስ ሁሉም ሊግ ጨዋታዎች ተሰረዙ። የኢትዮጵያ እግር ኳስ ፌዴሬሽን ይህንን ውሳኔ ያስተላለፈው ስፖርታዊ ውድድሮችን ለማከናወን የሚያበቃ ሁኔታ በአገሪቱ ውስጥ ባለመኖሩ እንደሆነም አስታውቋል። ግርማቸው ከበደ ተከታትሎታል።
በኮሮና ቫይረስ ወረርሽኝ ምክንያት መጋቢት 7 ቀን 2012 ዓ ም ስፖርታዊ እንቅስቃሴዎች ላልተወሰነ ጊዜ እንዲቆሙ የኢትዮጵያ መንግስት ከወሰነ ጊዜ ጀምሮ ተቋርጠው የቆዩት የ2012 ዓ ም የኢትዮጵያ እግር ኳስ ሁሉም ሊጎች ሙሉ ለሙሉ ተሰርዘዋል። የኢትዮጵያ እግር ኳስ ፌዴሬሽን ዛሬ ባወጣው የጽሑፍ መግለጫ እንዳስታወቀው በኮሮና ቫይረስ ወረርሽኝ ምክንያት የተቋረጡ የሊግ ውድድሮች ቀጣይ ዕጣ ፈንታ ላይ የሥራ አስፈጻሚ ኮሚቴው ከዚህ ቀደም ከመንግሥት ዛሬ ሚያዝያ 27 ቀን 2012 ዓ ም ደግሞ ፕሪምየር ሊጉን ከሚያስተዳድረው አብይ ኮሚቴ ጋር ውይይት አድርጓል። የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ኮሚቴ ኢትዮጵያ በአስቸኳይ ጊዜ አዋጅ ላይ የምትገኝ በመሆኗና ወረርሽኝን እንደ ሀገር መቆጣጠር እንደሚቻል ማወቅ አስቸጋሪ በመሆኑ በቀጣይ ጊዜያት ውድድሮችን ማካሄድ እንደማይቻል በመገንዘብ ውሳኔ እንዳስተላለፈ ገልጿል። በዚህም መሰረት የ2012 ዓ ም ሁሉም የሊግ ውድድሮች ሙሉ ለሙሉ ተሰርዘዋል። ውድድሮቹ በመሰረዛቸውም በየትኛውም ሊግ ሻምፒዮን እንዲሁም ወራጅ የሌለ በመሆኑ በቀጣይ ዓመት በአፍሪካ ቻምፒየንስ ሊግና ኮንፌዴሬሽንስ ዋንጫ ኢትዮጵያን የሚወክል ክለብ የለም ብሏል ፌዴሬሽኑ። ከዚህ በተጨማሪ የተጫዋቾችና ክለቦች የውል ቆይታ ላይም ውሳኔ ተላልፏል። ሰኔ 30 ቀን 2012 ዓ ም የውል ዘመናቸው የሚጠናቀቅ ተጫዋቾች የውል ጊዜያቸው እስከሚጠናቀቅ ድረስ ክለቦች ውላቸውን እንዲያከብሩ መወሰኑን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
ك ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። ሁለተኛውን አጋማሽ ስርጭታችንን ለዚህ ክፍል ቀዳሚ በሆነው ሳምንታዊ ቅንብር ሐኪሙን ይጠይቁን ጀምራለን። የቤት ውስጥ ሕክምና አገልግሎት ኢንዱስትሪ በኮሮና ቫይረስ ወረርሽኝ ዘመን እዚህ በዩናይትድ ስቴትስ በስፋት የሚዘወተረውና ከፍተኛ እርዳታ ለሚሹ ሕሙማን ከመኖሪያ ቤታቸው በመሄድ የሚሰጡ ልዩ ልዩ ሕክምና እገዛዎችን ያቀፈው አገልግሎት ዛሬ በቀላሉ ከሰው ወደ ሰው በሚተላለፈው የኮቪድ-19 ሕመም ሳቢያ ፈተና ላይ የወደቀ ይመስላል። ቁጥራቸው ከ500 በላይ የተለያዩ ህክምና አገልግሎት ዘርፍ ባለሙያዎች ያሉት ብርሃን የቤት ውስጥ ህክምና አገልግሎት ድርጅት ዋሽንግተን ዲሲ እና አካባቢው የቤት ውስጥ ህክምና አገልግሎት ከሚያቀርቡ ድርጅቶች ውስጥ አንዱ ነው። ባለፈው ሳምንት ፕሮግራማችን ድርጅታችን የሚሰጣቸውን የህክምና አገልግሎት አይነቶች ጨምሮ የኮሮና ቫይረስ ወረርሽኝ በተለይ በዘርፉ የህክምና አገልግሎት ላይ ያሳደረውን ጫናና የደቀነውን ልዩ ፈተና ያወያዩን የድርጅቱ ሊቀመንበርና ዋና ስራ አስፈጻሚ አቶ ፍስሐ ወልዴ ሞላልኝ ለተከታዩም ውይይት ቀጠሮ አክብረው ተመልሰዋል። በቀደመው የመጀመሪያ ክፍል ውይይታችን እልባት ካደረግንበት ጭብጥ ነው የምንነሳው። ህሙማኑ ለማገገም ቤታቸው ከገቡ በኋላ የሚሰጧቸውን የአገልግሎት ዘርፎች ቀደም ብለው ነግረውናል። ይሄ የኮሮና ቫይረስ ከመጣ በኋላ አንድም እንዲህ ያለው አገልግሎት ፈላጊው ቁጥሩ መበራከቱ ብዙ ህሙማን ለኮሮና ቫይረስ የተጋለጡትንም ጨምሮ ሌላ ጊዜ ከነበረው በጣም በተለየ ሁኔታ የቤት ውስጥ ህክምና እንክብካቤ ሊፈልጉ ይችላሉ። በዚህም ምክንያት ከአቅም በላይ አገልግሎት ለመስጠት የመገደዱ እነኚህ የጤና አገልግሎት ዘርፍ ሊሰጡ ከሚችሉት ሊያቀርቡ ከሚችሉት በላይ ፈተና ውስጥ ይገባሉ የሚሉ ዘገባዎች እየታዩ ነው። እርሱ በዕለት ተዕለት ስራው እንደተመለከቱት አሁን ያለው ሁኔታ ምን ይመስላል? በእርግጥ አገልግሎት ማቅረብ ከሚቻለው በላይ ውጥረት እየተፈጠረ ነው? ምንድን ነው የእርሶ ትዝብት?
በህክምና ሙያ አቅርቦት መሰረት ሁል ጊዜ እዚህም ሀገር ሁኔታ የህክምና ባለሙያውና ታካሚው ተመሳሳይ ቁጥር መመሳሰል አለበት። በአሁኑ ጊዜ ግን የምናየው ምንድን ነው? የህክምና ሙያ አቅርቦትን አገልግሎት ሰጪዎቹ ራሳቸው በዚህ በኮሮና ቫይረስ ወረርሽኝ ምክንያት ንክኪ ይኖራል ብሎ በመፍራት ቤተሰቦቻቸውንም ሌሎችንም ሰዎች እንትን ላለማለት ከወትሮ የተለየ የአቅርቦት ማነስ አለ። እንዲህም ሆኖ እኛ ድርጅት ውስጥ ከ95% ሰራተኛ አሁንም ሰርቪስ እየሰጡ አገልግሎቱን እያቀረቡ መንግስትም አዳዲስ ፖሊሲ አውጥቷል። ለምሳሌ እዚህ ሀገር እስከዛሬ በሄልትኬር በዚህ በህክምና አገልግሎት ውስጥ የኦቨርታይም ወይንም የትርፍ ሰዓት ክፍያ አልነበረም። አሁን ግን ያ በመምጣቱ እሱም ደግሞ በጣም አትራክቲቭ በመሆኑ በሱም ድጎማ እየተደረገ ስለሆነ ብዙ ሰው በአጭር ጊዜ ውስጥ እንደገና ለመሰብሰብ ችለናልና ታታሪ ትጉህና በጣም ለዚህ ሙያ ህይወታቸውን እስከመስጠት ድረስ የሚደርሱ በጣም ጥሩ ሰራተኞች ከኛ ጋር ተሳትፎ ይሰራሉ።
ለመሆኑ ምን ያህል የህክምና ባለሙያዎች አብረዋችሁ ይሰራሉ? ምን ያህል ናቸው ሰራተኞቻችሁ?
በየአመቱ እንግዲህ ያሉትን ቁጥር ስናይ ከ600 በላይ ሰራተኞች ከኛ ጋር አብረው ይሰራሉ እና ከ600ዎቹ መሃል በከፍተኛ ማሰሩ ሰዎች እንደ ፊዚካል ቴራፒስቶች፣ ኦኮፔሽናል ቴራፒስት፣ ነርሶች እና ስፒች ቴራፒስቶች እንደዚሁ የየቀኑን አገልግሎት ለመስጠት ከበሽተኛ ጋር የሚሰሩ ሰራተኞችም ቢሮችን ውስጥ አንድ 18 ሰው ከኛ ጋር አብሮ ይህን አገልግሎት ለማቀናበር እና ለመምራት ተሳትፎ ያደርጋል።
ይሄ ጊዜ ምናልባት በእናንተ ኢንዱስትሪ በስራችሁ መስክ አይነተኛ የሚባል ለውጥ ያመጣውን ያህል በግለሰቦችም ህይወት ያንኑ ያህል የተለየ ተጽዕኖ ያሳደረ ይመስላል። ዓለም መልስ ላላገኘለት ወረርሽኝ የጊዜው መፍትሄ ራስን ለቫይረሱ ከሚያጋልጥ ነገር መቆጠብ፣ በቤት ውስጥ መገደብ ነው። በዚህ ጊዜ ውስጥ ነው እንግዲህ እናንተ ቀደም ብለው ያነሱልኝ የሰራተኞቻችሁም ጥንቃቄ እንዳለ ሆኖ ምንም እንኳን አጭር ጊዜ ቢሆን ይሄ ወረርሽኝ ከመጣ ከዚህ ቀደም ለረጅም ጊዜ የምናውቃቸው መሰረት ያላቸው የሚመስሉ አስተሳሰቦችን መቀየር የያዘ ይመስላል። ስለ ዕለት ተዕለት ህይወት፣ ስለ ነገ፣ ስለ ሰው ልጆች አቅም ውሱንነት
በርካታ ነገሮችን በተለየ አይን እንድናይ ያስገደደ ይመስላል። ከዚህ ውጥረትና ሩጫ ካለበት ጊዜ መለስ ሲሉ ፋታ ሲወስዱ አንዳንድ ነገሮችን እንዲያዩ ጊዜ አግኝተው ይሆን?
አዎ፣ በጣም አስፈላጊ ጥያቄ ነው ይሄ። መቼስ አንተም ጥያቄውን ስታቀርብ እንደምገምተው በራስህ መነጽር ልታየው የምትሞክራቸው ነገሮች ይኖራሉ። ይሄ ወረርሽኝ ከመጣ ጀምሮ እኔ በየቀኑ በስራ ገበታዬ ላይ እገኛለሁ። 14 ቀን ኳራንቲን አድርጉ ስለሚባል ሌላኛውን ደግሞ ሉዝ ላለማድረግ በቢሮ ውስጥ ያሉትን ሰዎች ለሁለት ከፍለን እየሰራን ያለ ነው እና አሁን ከእኔም ጋር አብረው የሚሰሩ ሰዎች እንደዚሁ በቢሮ ውስጥ እንዲሁም ፊልድ ላይ ያሉ ሰዎች ለራሳቸውም ሁኔታ የሚያካፍሉኝ ነገር እና የማየው የምሰማው ነገር ትልቅ ድንጋጤና መረበሽ እንደሚፈጥረው የሰው ልጅ መቼስ እንደምናውቀው እስከዛሬም በነበሩት አንዳንድ ሁኔታዎች እንዲህ አይነት አስደንጋጭ ነገር በኔ ህይወት አይቼ አላቅም እና በመሰረቱ ራሴ በምመለከተው ትንሽ አስቸጋሪ ሁኔታ ወደፊት ሊገጥመን የሚችለው እና ድሮ እንደምናውቀው አይነት ህይወት ከዚህ በኋላ ቀሪ ነው የሚሆነው። ተመልሶ የሚመጣ አይመስለኝም የራሴ ግምት። ግን ሌላው ትልቁ ፍራቻ የማየው ይሄ ወረርሽኝ ትልቅ የኢኮኖሚ ድቀት፣ የማህበራዊ ኑሮ ችግር እና እንደዚሁም የሞራል እና የስራ ዲሲፕሊን እጦትን በጣም በከፍተኛ ደረጃ ሊያመጣ ይችላል ብዬ እፈራለሁ። ምክንያቱም አሁን በአንዳንድ ሁኔታ እንደምናየው ሰዎች በዚሁ ፍራቻ ምክንያት ቤታቸው ሲቀሩ ከተለያየ የኑሮ ሁኔታ ሊጓደሉ ነው ማለት ነው። ምክንያቱም ቤት የሚከፈልም ለተለያዩ ነገሮች አይኖርም እና ስንፍናን ሊያመጣ ይችላል ብዬ እፈራለሁ። ያለ ሁሉም እግዚአብሔር ምለው።
መልካም። የኢኮኖሚን ጉዳይ አንስተዋል አቶ ፍስሐ። አሁን እናንተ በምትሰሩበት የስራ መስክ ህሙማንን ለመርዳት መንቀሳቀስ ያለባቸው ፋታ የሚሰጥም ስላልሆነ ህሙማን መርዳት አለባቸው፣ አገልግሎት አቅራቢዎች መስጠት አለባቸው። እንደ ሌላው ሙያ መስክ ከቤት እንቀመጥና እንቆጠብ ማለት ያልቻል የሙያ መስክ ምናልባትም ብቸኛው ከአስቸኳይ አደጋ ጊዜ ሰራተኞች በስተቀር የህክምና ሙያ ነው። ፊት ለፊት ያላችሁ ተጋፋጮች የህክምናው አገልግሎት አቅራቢዎች ናችሁ እና በኢኮኖሚ ረገድ እንዲህ እንደ አገልግሎት እንደምትሰጡበት ህሙማን ቁጥር ከፍተኛ መሆን፣ ሌሎች አዳዲስ ወጪዎች፣ ጫናዎች መፈጠራቸው ምንም እንኳን ቀድሞም እነኚህን መገልገያዎች ብትጠቀሙ ቢሆን በከፍተኛ ብዛትና መጠን እንድትጠቀሙ የምትገደዱ ይመስለኛል። ሌሎችም ነገሮች ካሉ ኢኮኖሚውን በተመለከተ የስራ ማስኬጃችሁን አገልግሎት ከምታቀርቡትና ለአገልግሎታችሁ ከምታገኙት አንጻር ሌሎች ጽሁፎችን ተመልክቼ ነው ይህን ጥያቄ የማነሳለሁት። ተጽዕኖ ያሳደረ እስካሁን ባለው የተመለከቱት ይኖር ይሆን?
አዎ፣ እርግጥ አለ። እነኚህን የግልጋሎት ሆኖ ግን በእንደዚህ አይነት ፍጥነት፣ በእንደዚህ አይነት ተደጋጋሚ አስፈላጊነት ከዚህ በፊት አይጠቀሙም ነበረ አገልግሎት ሰጪዎቹ። አሁን ትልቅ ችግር ሆኖም የተፈጠረው አቅርቦቱ ችግር ነው። በጣም ከሚገባው በላይ ማግኘት አልተቻለም እነኚህን አስፈላጊ የሆኑትን ቁሳቁሶች ለበሽተኛው ጤንነት፣ በሽተኛውን ሌሎች አገልግሎት ሰጪዎች ራሳቸውን ከዚህ በሽታ ነፃ አድርገው ወይም ከበሽተኛውን እነሱ እንዳያገኙ በሁለቱም በኩል ላለመቀባበል ሊደረግ የሚገባውን ጥንቃቄ ለማድረግ በጣም የአቅርቦት ችግር አለ። ይሄም ብቻ ሳይሆን ከተለያየ ቦታ የተለያየ ሰፕላይ ለማግኘት የምንጠቀመው ትልቅ የሆነ ወጪ ይጋብዛሉ።
አድማጮች፣ ከብርሃን የቤት ውስጥ ህክምና አገልግሎት ድርጅት ሊቀመንበርና ዋና ስራ አስፈጻሚ አቶ ፍስሐ ወልዴ ሞላልኝ ጋር ያደረግነውን ሙሉ ውይይት በድረ ገጻችንና በፌስቡክ ገጻችን ላይ ታገኛላችሁ። አቶ ፍስሐን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ተከታዩ ወደ መቀሌ የሚወስደን ዘገባ ነው። በትግራይ ክልል የኮሮና ቫይረስ ወረርሽኝን ለመከላከል ተብሎ ወደ ክልሉ የሚገባ ማንኛውም ሰው ወደ ለይቶ ማቆያ እንዲገባ በተወሰነው መሰረት እስካሁን ከ7200 በላይ ሰዎች ከማቆያው መግባታቸውን የክልሉ ጤና ጥበቃ ቢሮ አስታወቀ። ቁጥራቸው 2900 የሚደርስ ሰዎች በማቆያ ቦታው ማሳለፍ የነበረባቸውን ጊዜ ጨርሰው ወደ ህብረተሰቡ መቀላቀላቸውም ተገልጿል። በማቆያ ውስጥ የሚገኙና ቆይታቸውን አጠናቀው የወጡትን ያነጋገረው ሙልጌታ ጽብሃ ተከታዩን አድርሶናል።
ከአዲስ አበባ ስራ ወደ መቀለ በመቀየሩ ምክንያት ቤተሰቦቹን ይዞ የመጣው አቶ የማነ ገብረስላሴ በወጣው ህግ መሰረት ወደ ለይቶ ማቆያ ማዕከል ገብቷል። የግድ መምጣት ስላለበት እንደመጣ የተናገረው አቶ የማነ ወደ ለይቶ ማቆያ እንደሚገባ ያውቅ እንደነበረም ተናግሯል።
ስነሳው ከኔ የመጣሁት ምክንያቱ ይምከተ ጀመረ ቀደም ብሎ ነው የጀመረው። ትግራይ ክልል የሚደረግ ማንኛውም ጉዞ የ14 ቀን የለይቶ ማቆያ ሂደት ማለፍ እንዳለበት ኮሮና ለመከላከል እንዳለ ይታወቃል። ስለዚህ ይህንን ስመራ ይህን ታሳቢ አድርጌ ነው የመጣሁት። ያለ ሁኔታም ያው ተዘጋጅቼበትም ስለመጣሁት ና ያልፈበር ድንገት አይደለም።
አቶ የማነ ከነብሰ ጹር ባለቤቱና ሌላ ህፃን ልጁ ጋር በማቆያ ማዕከሉ እንዳለ ነግሮኛል። የሚያጋጥሙ ችግሮች ቢኖሩም ለቤተሰብና ለህዝብ ጤንነት ተብሎ ስለሆነ ተቀብየዋለሁ ብሏል።
ባለቤት የነብሰ ጹር ስለሆነች ለዛ የሚያስፈልግ ነገሮች ላይ ነው ላይ የሚሻል ግን ሞር ሆቴል ያረግንበት ስለሚያቀርብ በመደበኛ አገባብ ስታዘ ስለሚቀርብልህ ብዙም አስቸጋሪ አይደለም ማለት ነው። ምግብ ሰዓታት የተወሰኑ ስለሆኑ በተለይ ህጻናት ሊጠይቁ ስለሚችሉ ከዛ ጋር ተያይዞ አንዳንድ ችግሩ ምክንያት ከውጭ ምንም ስለማይገባ የተከለከለ ስለሆነ ከዚህ አኳያ የተወሰኑ ችግሮች አሉ፣ ግን ያን ያህል ግን አስቸጋሪ አይደለም።
በለይቶ ማቆያ የነበረውን ጊዜ ጨርሶ ወደ ህብረተሰቡ የተቀላቀለው እያሱ ወልደ ስላሴ በበኩሉ ምርመራ ተካሂዶለት ከቫይረሱ ነጻ መሆኑን ማወቁም ገልጿል።
ማንም ሰው ሲመጣ 14 ቀን ትግራይ ውስጥ ኳራንቲን ይገባል፣ ለይቶ ይቆያል እየተባለ ስለሆነ አውቄ ነው የመጣሁት። ስለዚህ እኔ ምንም አልከበደኝም፣ አለማይቀር ስራ ስላለኝ ነው የመጣሁት።
በትግራይ ክልል በ27 የለይቶ ማቆያ ማዕከላት ከተለያዩ ክልሎችና ከውጭ ሀገራት የመጡ ሰዎች ለ14 ቀናት እንዲቆዩ እየተደረገ ነው። በክልሉ ጤና ጥበቃ ቢሮ የህብረተሰብ ጤና አደጋዎች መቆጣጠር አስተባባሪ አቶ ሳሙኤል አረጋይ ለአሜሪካ ድምጽ እንደተናገሩት በለይቶ ማቆያ የሚገቡ ሰዎች በየቀኑ ክትትል እየተደረገላቸው ነው ብለዋል።
ማንኛውም ወደ ክልሉ የሚገባ ሰው ወደ ማቆያ ማዕከል ይግባ ብሎ ካወጀበት ቀን ጀምሮ ወደ 27 የሚሆኑ ማዕከላት ኦልሬዲ ኢስታብሊሽ ሆነዋል። ወረዳዎች ያሉ በራሳቸው አቅም በማቆያ እንትን አድርገው እየሰሩ ያሉበት ሲሆኑ በአብዛኛው ግን በዩኒቨርሲቲ ማዕከላት ነው የተሰራ ያለው። እስካሁን ወደ 7272 ሰዎች በማቆያ እንዲቆይ ተደርጓል። ከነዚህ ቆይታቸው ጨርሶ የወጡም ወደ 2934 ሰዎች ቆይታቸው ጨርሶ ወጥ ለምን እንደሚቆይ ምን ማድረግ አለበት የሚል አስተምሮ ይሰጣል። በተጨማሪ ደግሞ ቀን በቀን ክትትል አለ። በቀን ሁለቴ የምቆት ልየታ ማንኛውም ሰው ሳል ሌላም ሌላ ምልክት እንዳይኖረውም አሰስመንት ተካሄደ ነው ለ14 ቀን የሚቆይ።
በለይቶ ማቆያ ማዕከላት ገብተው በቫይረሱ የሚጠረጠሩ ሰዎችና እንዲሁም ተጋላጭ በሆኑ አካባቢዎች የሚሰሩ በክልሉ የኮሮና ቫይረስ ምርመራ እየተካሄደ መሆኑ ተናግሯል። ተጨማሪ የምርመራ ላብራቶሪ በአክሱም ከተማ ለመጀመርም ዝግጅቶች እየተጠናቀቁ መሆኑ አቶ ሳሙኤል አብራርቷል።
እስካሁን ወደ 522 ሰዎች ነው የተመረመሩ። እስካሁን ውጤታቸው የሁሉም ኔጌቲቭ ነው ያለው። በቅርቡም ከአክሱም ዩኒቨርስቲ ጋር በመተባበርም የምርመራ ማዕከል ለመክፈት እንቅስቃሴ ተጀምረዋል። ሁሉም ሬዲ ሲሆን ደግሞ እንደ አዲስ አናውንስ አድርገን እንጀምራለን።
ከውጭ ሀገራት ወደ ሀገር ውስጥ ገብተው በአዲስ አበባ ለ14 ቀናት በለይቶ ማቆያ አሳልፈው ወደ ትግራይ ሲመጡ ዳግም በለይቶ ማቆያ ይገባሉ ወይ ብለን ለአቶ ሳሙኤል ጠይቀን ከለይቶ ማቆያ በወጣበት ቀን ቀጥታ ወደ ትግራይ ከገባ በክልሉ ባሉ ለይቶ ማቆያ ማዕከላት እንዲገባ አይገደድም፣ ሌሎች ግን ይገባሉ ብለዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ሙልጌታ ለዘገባው አመሰግናለሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ፣ አቀናባሪያችን ብርሃን ኃይሉ፣ ከዋና አዘጋጇ ትዝታ በላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ረቡዕ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኔ በኩል ሰላም፣ ደህና ደሩ።